ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በኢትዮጵያ ዛሬ ብሔራዊ የሐዘን ቀን ሆኖ አለ።
በዚህ አደጋ ሕይወታቸው ላለፉ ኢትዮጵያውያን እና ኢትዮጵያዎችም የእኛን አየር መንገድ ሲተረገሉ የነበሩ ደንበኞች ነፍሳቸውን እንዲምር ለቤተሰብ፣ ለወዳጅ፣ ለዘመድ መጽናናት እንዲሆን የፌዴሪ መንግስት ሐዘኑን የገለጸ
ትላንት እሁድ ማለዳ ከአዲስ አበባ አውሮፕላን ጣቢያ ተነስቶ ወደ ናይሮቢ በማቅናት ላይ ሳለ ቢሾፍቱ አቅራቢያ በተከሰከሰው የበረራ ቁጥር ኢቲ 302 ቦይንግ 737 ማክስ 8 አውሮፕላን ላለቁ 17 ኢትዮጵያውያንን ጨምሮ 157 የተለያዩ አገር ዜጎች መታሰቢያ ልዩ ቀን ነበር።
እንግዲህ ከተወሰነ ሰዓት ፊት እርክኩን አድርገን ያው የተዋከረው የአክሲደንት ዲስፕሊሽን ወይም የበረራ ቡድኑ ረክቦታል። እንግዲህ የበረራ ቡድኑ ከተለያዩ ሀገሮችን መከዛ መርት ስለለብን በህጉ ወይም በዓለም አቀፍ አሰራር መሰረት አይካኦ የሚለው የራሱ አሰራር አለው።
የኮሎኔል ወሰንየለህ ሁነኛው የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዲሬክተር ናቸው። የዚህንም ዝርዝር ይዘናል፣ በመጽሔት ክፍል ጊዜ እናቀርባለን። የበረራ ቁጥር ኢቲ 302 ቦይንግ 737 ረዳት አብራሪ አህመድ ኑር መሐመድ ወንድም ኑር መሐመድ ነው። የርሱንም ቃል ይዘናል።
እነኚህንና ሌሎች በወቅታዊ ርዕሰ ጉዳዮች ዙሪያ የተሰናዱ በርከት ያሉ ቅንብሮችንም በሁለተኛው አጋማሽ እናቀርባለን። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከዛሬ መጋቢት 2 2011 ዓመተ ምህረት ስርጭታችን ጋር አስተናጋጆች አሉላ ከበደና
አዳነች ፍስሐየንን ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ዙበር አልጠይብ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ዜና እናሰማለን። ትላንት እሁድ የ157 ሰዎች ሕይወት ያጠፋ አደጋ የደረሰበት የኢትዮጵያ አየር መንገድ አይሮፕላን የበረራ ሂደት የተቀረጸባቸው ሁለት መሳሪያዎች መገኘታቸውን አየር መንገዱ አስታወቀ። ቦይንግ 737 ማክስ 8 ጄት አይሮፕላኑ ወደ ኬንያ መዲና ናይሮቢ ለመብረር ከተነሳ 6 ደቂቃዎች በኋላ በመከስከሱ ሕይወታቸውን ላጡ ተሳፋሪዎች ብሔራዊ የሐዘን ቀን ታውጆ ውሏል። ቢያንስ 20 የሚሆኑ ተሳፋሪዎች ናይሮቢ በሚገኙት የተባበሩት መንግስታት ድርጅት ዓለም አቀፍ ዋና ጽህፈት ቤቶች በሚደረገው የአካባቢ ጥራት ዓመታዊ ጉባኤ ላይ ለመሳተፍ ይጓዙ እንደነበር ታውቋል። ልዑካኑ ዛሬ በስብሰባው ቦታ ሲደርሱ የተባበሩት መንግስታት ድርጅት ሰንደቅ ዓላማ ዝቅ ብሎ ተሰቅሎ ነበር። የናይሮቢው ስብሰባና ኒውዮርክ የተደረገው የድርጅቱ ጠቅላላ ጉባኤ ሲከፈቱ ሙታኑ በአንድ አፍታ ዝምታ ታስበዋል። ትልቅ ዓለም አቀፍ ሐዘን ገጥሞናል። የተባበሩት መንግስታት ድርጅት በሐዘን ተዋህዷል። ለሙታኑ ቤተሰቦችና ወዳጆች፣ ለኢትዮጵያ መንግስትና ለሕዝቧ እንዲሁም በአስከፊው አደጋ ለተጎዱት ሁሉ ጽኑ ሐዘኔን ገልጻለሁ ሲሉ የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬሽ ኒውዮርክ ላይ የሐዘን መልእክት አስተላልፈዋል። ከአደጋው በኋላ የኢትዮጵያ አየር መንገድ ቦይንግ 737 ማክስ 8 ጄት አይሮፕላኖች እንዳይበሩ ታግደዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርም አደጋውን አስመልክቶ ባወጣው መግለጫ በኢትዮጵያ አየር መንገድ አውሮፕላን አሳዛኝ አደጋ ሕይወታቸውን ላጡ ሰዎች ቤተሰቦችና ወዳጆች ጥልቅ ሐዘኔን እገልጻለሁ ብሏል። ከአደጋው ከሞቱት መካከል ቢያንስ 8 ያህሉ የዩናይትድ ስቴትስ ዜጎች እንዳሉባቸው የውጭ ጉዳይ ሚኒስቴር መግለጫ አረጋግጧል። መግለጫው አያይዞም አዲስ አበባና ናይሮቢ የሚገኙ ኤምባሲዎቻችን ከዩናይትድ ስቴትስ የብሔራዊ የትራንስፖርት ደህንነት ቦርድ ጋር በመተባበር በሚቻለውን እርዳታ ሁሉ ለማድረግ የኢትዮጵያ መንግስትና ከኢትዮጵያ አየር መንገድ ጋር በመስራት ላይ መሆናቸውም ተገልጧል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮም በትዊተር አማካኝነት ባስተላለፉት መልእክት በአውሮፕላን አደጋውን ለሞቱት አሜሪካውያንና ሌሎችም በሙሉ ሀዘናችንን እንገልጣለን ብለዋል። በዚህ ጥልቅ ሀዘን ላይ ያሉ የአደጋው ሰለባዎች ቤተሰቦች የሚያስፈልጋቸውን እርዳታ እንዲያገኙ አዲስ አበባ፣ ናይሮቢና ዋሽንግተን ዲሲ ያሉ አባሎቻችን ያለመታከት እየሰሩ ናቸውም ብለዋል። የቀድሞ ዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማም በራሳቸውና በባለቤታቸው ሚሼል ኦባማ ስም የተሰማቸውን ወይም ያደረባቸውን ጥልቅ ሀዘን በትዊተር አማካኝነት ገልጠዋል። የኤርትራ መንግስትም ለኢትዮጵያ መንግስትና በአውሮፕላን አደጋው የሚወዷቸው ላጡ ቤተሰቦች ሁሉ የሀዘን መግለጫ አስተላልፏል።
የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ሶስት ሀገሮችን ለመጎብኘት ዛሬ ማምሻውን ወደ ምስራቅ አፍሪካ ያመራሉ። የጉብኝቱ ዓላማ ፈረንሳይ ከአፍሪካ ጋር ያላትን ወታደራዊ፣ የንግድ፣ የባህልና የአካባቢ ጥራት ግንኙነት ለማስፋት ነው። ከቻይና አንስቶ ሌሎች በአህጉሪቱ እየሰረጹ ያሉትን ሀገሮችንም ለመወዳደር መሆኑ ታውቋል። ማክሮን የሚጎበኟቸው ሀገሮች ኢትዮጵያ፣ ኬንያና ጅቡቲ ናቸው። ዘጋቢያችን ሊሳ ፕራያንት ዝርዝር አላት፣ አዲስ አበባ ያቀርበዋል።
በቀድሞዋ የፈረንሳይ ቅኝ ግዛት ጅቡቲ ለአፍታ የሚቆሙት የፕሬዝዳንት ማክሮን የአራት ቀናት ጉብኝት ኢትዮጵያንና ኬንያን የሚያጠቃልላል። የናይሮቢ ጉብኝታቸው ኬንያ እንደ አውሮፓ አቆጣጠር በ1963 ዓ.ም ነጻ ከወጣች ወዲህ አንድ የፈረንሳይ መሪ ያቺን አገር ሲጎበኝ ማክሮን የመጀመሪያው ናቸው። ማክሮን በኢትዮጵያ ቆይታቸው ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት፣ በኬንያ ቆይታቸው ደግሞ አዲስ ከተመረጡት ከኮንጎ ፕሬዝዳንት ፌሊክስ ቺሴኪዲ ጋር እንደሚገናኙ የተገለጠ ሲሆን ቺሴኪዲ ባለፈው ታህሳስ ወር ያሸነፉትን አወዛጋቢ ምርጫ ለመተቸት ፈረንሳይ ቀዳሚ አገር እንደነበረችም ያስታውሳል። ይህ ጉብኝት አገራቸው ውስጥ በበርካታ ችግሮች ተወጥረው ለሚገኙት ለማክሮን አስተዳደር መሰረታዊ ጠቀሜታ እንደሚሰጥ ይገመታል። በአፍሪካ የጀመረው ጉብኝት ፈረንሳይ በዓለም መድረክ ያላትን ተጽዕኖ ዳግም እንደሚያጠናክር ነው ከወዲሁ የተተነበየው።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዋይት ሀውስ ቤተ መንግስት ዛሬ ለመጪው ዓመት የ4.7 ትሪሊዮን ዶላር በጀት የመመደብ እቅድ ይፋ አደረገ። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ዛሬ ይፋ በተደረገው በዚህ የበጀት እቅድ የድንበር አጥር ለመስራት ተጨማሪ የ8.6 ቢሊዮን ዶላር እንዲያካትትም ጥሪ አድርገዋል። ይህን ገንዘብ የአስቸኳይ ጊዜ አዋጅ በማውጣት ለመጠቀም ባዘዙት ሕግ መሰረት ወደ 7 ቢሊዮን ዶላር የሚጠጋ ገንዘብ ላይ ተጨማሪ ይሆናል ተብሏል። አዲሱ በጀት ለሀገሪቱ መከላከያ ሚኒስቴር የ5% ጭማሪ እንዲደረግም ይጠይቃል። ወታደራዊ ላልሆኑ ሌሎች መርሃ ግብሮች ግን በ5% እንዲቀነስ ጥሪ ያደርጋል። ፕሬዚዳንት ትራምፕ ስልጣን ከያዙበት ጊዜ አንስቶ የበጀት እቅድ ሲያቀርቡ ለሶስተኛ ጊዜያቸው ሲሆን ከዲሞክራትና ከአንዳንድ ሪፐብሊካውያን ሰፊ ተቃውሞ እንደሚገጥመውም ይጠበቃል። ወታደራዊ ወጪ ከ715 ቢሊዮን ወደ 750 ቢሊዮን ዶላር ከፍ እንደሚልም ተገምቷል።
የሰሜን ኮሪያው መሪ ወንድምን በመግደል ተጠርጥራ ማሌዥያ ውስጥ ለሁለት ዓመታት ያህል ታስራ የቆየችው የኢንዶኔዥያ ተወላጅ ዛሬ ተፈታለች። የማሌዥያ አቃቢያን ሕግ ምንም አይነት ምክንያት ሳይሰጡ የግድያ ክሱን ካቋረጡ በኋላ ከኳላላምፑር ወጣ ብሎ የሚገኘው ሻህ አላም የተባለው ከፍተኛ ፍርድ ቤት ሲቲ አይሳህን ከክሱ ነጻ ነች ሳይል ከእስር ለቋታል። የ26 ዓመት ወጣት የሆነችው ተከሳሽ የፍርድ ቤቱን ውሳኔ ከሰማች በኋላ የ30 ዓመት ዕድሜ ቬትናማዊት ጠበቃዋን ካቀፈች በኋላ የደስታ እንባ ማፍሰሷ ተገልጿል። ከዚያም ወዲያውኑ ወደ ኢንዶኔዥያ ኤምባሲ ትወስዳለች። በቅርቡ ወደ ጃካርታ በአይሮፕላን እንደምትሄድ ይጠበቃል ብለዋል ጠበቆቿ። የሁለተኛዋ ተከሳሽ ዋን ጉዳይ ግን ከብዙ መጓተት በኋላ ገና ይታያል ተብሏል። ሁለቱ ሴቶች እንደ አውሮፓ አቆጣጠር የካቲት 13 ቀን 2017 ዓ.ም የኪም ዮንግ ናምን ፊት በመርዛማ ጋዝ ቀብተው ገድለውታል በሚል ነበር የተከሰሱት።
የኢራኑ ፕሬዚዳንት ሐሰን ሩሃኒ ዛሬ በኢራቅ የሶስት ቀናት ኦፊሴል ጉብኝት ጀምረዋል። የጉብኝቱ ዓላማም የሁለቱን አገሮች ግንኙነት ለማስፋት በወይም በሚሰፍበት ጉዳይ ላይ ለመነጋገር ነው ብለዋል። ከኢራቅ ፕሬዝዳንት ባርሃም ሳሊ ከጠቅላይ ሚኒስትር አብዱል ማህዲና ከሌሎች ባለስልጣናት ጋርም እንደሚነጋገሩ ታውቋል። ሩሃኒ ከሰባት አመታት በፊት ለፕሬዝዳንትነት ከተመረጡበት ጊዜ አንስቶ ኢራቅን ሲጎበኙ ይሆኑ የመጀመሪያቸው ነው። ኢራቅ ከኢራን ጋር የንግድ ግንኙነቷን ለማጠናከር ትፈልጋለች። ዩናይትድ ስቴትስና ሌሎች አምስት አያላን ሀገሮች ከአራት አመታት በፊት ከኢራን ጋር የኒውክሌር ጉዳዮችን የሚገድብ ስምምነት መፈረማቸው ይታወቃል። ዩናይትድ ስቴትስ ከስምምነቱ በመውጣትም በኢራን ላይ ማዕቀብ ጥላለች። ኢራን ታዲያ በዩናይትድ ስቴትስ ጣለባት ማዕቀብ አልፋ ለመሄድ ኢራቅን የመጠቀም ፍላጎት እንዳላት ነው የተገለጠው። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬ ነን። መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶቻችን አንዱን ለቅምሻ እናሰማችሁ።
ሀገር ትልቅ ናት። ለአፍሪካ የነጻነት ምሳሌ ናት። በጠላቶቿ ማትበገር ናት። አሁን የገጠማት ድካም በህብረት እንጂ በተናጠል ማሸነፍ አትችልም። ኢትዮጵያን ከምናፈራርስ እኛ ብዙ ጊዜ ብንፈርስ ይሻላልና እችን ታላቅ ሀገር ላለማፍረስ ቁርጠኝነት በሚጠይቅና እችን ሀገር በመታደግ መጪውን ትውልድ በሚያስከትለው ተግባር ላይ ክቡር ዶክተር አምባቸው መኮንን የአማራን ህዝብ ጀግናውን ህዝብ አሰልፈ በድፍረት አምቦና መቀሌ በመሄድ ህዝቡ እንድትቀላቀል በዚሁ አጋጣሚ አደራ እንፈልጋለን።
ጠቅላይ ሚኒስትር አብይ አህመድ ናቸው። ባለፈው ሳምንት መገባደጃ ስልጣናቸውን በፈቃዳቸው በለቀቁት በቀድሞ የአማራ ክልል ፕሬዝዳንት አቶ አንዳርጋቸው ገዱ የመሸኛ ራት ግብዣ ላይ ካሰሙት ንግግር የተወሰደ ነው። ዝርዝሩን በመጽሔት ክፍለ ጊዜ እናቀርባለን። አድማጮች፣ አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። አድማጮች፣ ቀደም ብለን በዜና ዘገባዎቹ በተከታታይ እንዳሰማናችሁ ከትላንቱ የአውሮፕላን አደጋ ጋር የተያያዙ ዘገባዎቻችን በተከታታይ ይቀርባሉ። ታዲያ ከዚሁ የአውሮፕላን አደጋ በኋላ አዲስ አበባ በሐዘን ድባብ ውላለች ይለናል። የኢትዮጵያ ሰንደቅ ዓላማ በመግቢያችን እንደጠቆምነው ዝቅ ብሎ ሲውለበለብ ውሏል። ግርማቸው ከበደ ተከታዩን አድርሶናል።
6 ደቂቃዎች ካሰቡበት ቦታ የመድረስና ያለመድረስ፣ እንደወጡ የመቅረትና ያለመቅረት፣ የመኖርና ያለመኖር ልዩነቶች። ትላንት ከአዲስ አበባ ወደ ናይሮቢ ሲበር የነበረው የበረራ ቁጥር ኢቲ 302 የኢትዮጵያ አየር መንገድ ንብረት የሆነ አውሮፕላን ከጧቱ 2 ሰዓት ከ38 ተነስቶ 2 ሰዓት ከ44 ተከሰከሰ። 149 መንገደኞችና 8 የበረራ ሰራተኞችም ህይወታቸው አለፈ። ይህን ተከትሎም የህዝብ ተወካዮች ምክር ቤት ዛሬ ብሔራዊ የሐዘን ቀን ሆኖ እንዲውል በማወጁ የኢትዮጵያ ሰንደቅ ዓላማ ዝቅ ብሎ ሲውለበለብ ውሏል። ከአደጋው በኋላም ድንጋጤ ውስጥ የገባቸው አዲስ አበባ ከሀገሪቱ መገናኛ ብዙሃን በሚወጡ በመሳሪያ ብቻ የተቀረባበሩ ሙዚቃዎች ታግዛ በሐዘን ድባብ ውላለች። ዝቅ ብሎ የተውለበለበው ግን የኢትዮጵያ ሰንደቅ ዓላማ ብቻ አይደለም። በኢትዮጵያ የዩናይትድ ስቴትስ ኤምባሲም የሀገሪቱን ሰንደቅ ዝቅ አድርጎ አውለብልቧል። ኤምባሲው በዛሬው የሐዘን ቀን ከኢትዮጵያ ህዝብ ጎን እንቆማለን ብሏል። ለኢትዮጵያ አየር መንገድና ለኢትዮጵያ መንግስትም ድጋፍ እንሰጣለን ነው ያለው። ከመንገደኞቹ መካከል ዛሬ በናይሮቢ በተጀመረው የተባበሩት መንግስታት የአየር ንብረት ስብሰባ ላይ ለመሳተፍ የሚጓዙም ነበሩበት። የተባበሩት መንግስታትም ሰንደቅ አላማውን ዝቅ አድርጎ ያውለበለበ ሲሆን በሞት ያጣቸውን ሰራተኞቹን ማስበውሏል። የኢትዮጵያ አየር መንገድ የአብራሪዎች ማህበር አባላትም ዛሬ ለጓደኞቻቸው የማስታወሻ ዝግጅት አሰናድተው ነበር። ይህ በእንዲህ እንዳለ የኢትዮጵያ አየር መንገድ ያሉትን ቦይንግ 737 ማክስ አውሮፕላኖች ተጨማሪ ማብራሪያ እስኪሰጥ ድረስ ከበረራ ውጪ አድርጓል። ዛሬ ቢሾፍቱ አቅራቢያ ባለው የአደጋው ስፍራ ፍለጋ ሲያደርግ የቆየው የምርመራ ቡድን የመረጃ መመዝገቢያና የበረራ ክፍል ድምጽ መቅጃ ማግኘቱን የኢትዮጵያ አየር መንገድ በትዊተር ገጹ አስታውቋል። የአሜሪካ ድምጽ ተጨማሪ መረጃዎችን በነገው ዝግጅቱ ይዞ ይቀርባል። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ።
የኢትዮጵያ አየር መንገድ ንብረት ከሆነውና ትላንት ቢሾፍቱ አቅራቢያ ከተከሰከሰው አይሮፕላን ስብርባሪ ውስጥ የተገኘው የመረጃ መዝጋቢ ሳጥን ርክክብ መፈጸሙን የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዲሬክተር ኮሎኔል ወሰኔል ሁነኛው ለቪኦኤ ገልጸዋል። ዩናይትድ ስቴትስ በምርመራው የሚያግዙ ባለሙያዎች ያሉበትን ቡድን ዛሬ ወደ አዲስ አበባ አንቀሳቅሳለች። ሰለሞን አባተ እየተከታተለው ነው። እነሆ
የኢትዮጵያ አየር መንገድ ባለፈው ህዳር ከቦይንግ ኩባንያ ከተረከባቸው 737 ማክስ 8 የመንገደኞች ማመላለሻ ጄቶች አንዱ ትናንት የ157 ሰው ነፍስ ይዞ ጠፍቷል። ኢትዮጵያ ብሔራዊ ሐዘን ላይ ነች። ትናንትናና ዛሬ የዓለም መገናኛ ብዙሃን የሚያወሩት ይህ ስሙ የገነና አየር መንገድ ያጋጠመውን አደጋና ጉዳት ነው። ብዙዎችም ጣቶቻቸውን ወደ ቦይንግ ኩባንያ ሲቀስሩም ታይተዋል። የኩባንያው ስሪት የሆነው 737 ማክስ 8 የዛሬ 5 ወርም እንዲሁ ዓለምን ያስደነገጠ አደጋ ደርሷል የሚሉ የአሜሪካ ፖለቲከኞችና እንደራሴዎች ፍተሻ እንዲደረግበት እያሳሰቡ ናቸው። በ36 ሀገሮች ውስጥ ቤተሰቦች በመረረ ሐዘን ተውጠዋል እያነቡ ናቸው። በበረራ ቁጥር ኢቲ 302 የተመዘገበው የኢትዮጵያ አየር መንገድ ጄት አደጋው ከደረሰበት ሰዓት አንስቶ ሙሉ መንግስቱና የሚመለከታቸው መስሪያ ቤቶች ሁሉ እየተረባረቡ በተስፋ ጨለማ ውስጥም የሚተርፍ ቢኖር በሚል ተስፋ ሳይቀር ፈልጎ አዳኝ ቡድኖች ተሰማርተዋል። ማንም ግን አልተረፈም። ዛሬ ስላለው ሁኔታ የመጨረሻ መረጃ ለማግኘት የኢትዮጵያ አየር መንገድና የጠቅላይ ሚኒስትሩን ቢሮ ጨምሮ ወደ ብዙ መስሪያ ቤቶችና ኃላፊዎቻቸው ደውያለሁ። ሁሉም በስራ የተጠመዱ ይመስላል። የኢትዮጵያ ሲቪል አቪዬሽን ባለስልጣን የኢትዮጵያን የአየር ላይ እንቅስቃሴዎች የሚቆጣጠር የመንግስት መስሪያ ቤት ነው። ዋና ዳይሬክተሩ ኮሎኔል ወሰኔል ሁነኛው አይሮፕላኑ የወደቀበት ቦታ ውለው ቢሮአቸው እንደገቡ ከጥቂት ደቂቃዎች በፊት አግኝቼ አነጋግሬያቸዋለሁ።
ያው ቦታው ላይ ነበርኩ። ያው ከትናንት ጀምሮ የመጀመሪያ ስራ የሰራው ያው ፍለጋው ማዳን ስራ ነው። ፍለጋው ወዲያው ነው የተጀመረውና ፍለጋውን በወቅቱ አጠናቀቅን። ያው እንደተገኘም እንግዲህ ከዚያ እንደፈለገው ስራ ተጀመረ። አይሮፕላኑ አንደኛ የተረፈ ሰው አልነበረም። ሁለተኛ ሙሉ በሙሉ መሬት ውስጥ ገብቶ ስለነበር እሱን አካባቢውን አጥልቶ የሚያስፈልጉትን ክፍሎችና ያው አስክሬኖቹ ወይም የሰውን እንትን ማዘጋጀት ያስፈልግ ነበረ። እንግዲህ ይሄ የአጠቃላይ የሰርች ኤንድ ሬስኪው ቲም ነው ወይም የፈልጎ ማዳኑ ቡድኑ የኢትዮጵያ አየር መንገድ መከላከያ ማለትም የኢትዮጵያ አየር ኃይል ጤና ጥበቃ ሚኒስቴር ፖሊስ ኃይል ሁሉም ተረባርበው አስፈላጊውን ስራ በትናንትናው ቀን ይሰራ ውሎ አብዛኛውን ብር ለማንሳት ችሏል። ነገር ግን ያው አይሮፕላኑና በተለምዶ ያው ሳጥን ተብሎ ብላክ ቦክስ ተብሎ የሚጠራው ለማግኘት ሲሰራ ዋለ። ዛሬ ተገኝቷል። እንግዲህ ያለበትን ሁኔታ በቀጣይ ሙያተኞች የሚታይ ነው። አሁን እንግዲህ ከተወሰነ ሰዓት በፊት ርክኩብን አድርገን ያው የተዋከረው የአክሲደንት ኢንቨስቲጌሽን ወይም የምርመራ ቡድኑ ተረክቦታል። እንግዲህ ለምርመራ ቡድኑ ከተለያየ ሀገሮችን መገዛ ማግኘት ስላለብን በህጉ ወይም በዓለም አቀፍ አሰራር መሰረት አይካኦ የሚለው የራሱ አሰራር አለው።
አይካኦ ማለት ዓለም አቀፉ የሲቪል አቪዬሽን ድርጅት ማለት ነው።
ዓለም አቀፉ የሲቪል አቪዬሽን ማለት ነው። ሁሉም በዚህ የሚስማሙበት ወይም ተቀጽና 13 የሚባል ወይም አነክስ 13 የሚባል አለ። በዛ መሰረት የዚህ የአክሽን ኢንቨስቲጌሽን አባል መሆን የሚገባቸው የቡድን አባል መሆን የሚገባቸው እነማን እንደሆኑ በደንብ የተቀመጠ በመሆኑ በዛ መሰረት ኢትዮጵያ የትራንስፖርት ቡድን አዋቅሯል። ያው እንግዲህ እነዚህ ቡድኖች ማን ያካፍታል? በዋናነት የኢትዮጵያ እንደ ዋናው ባለቤት ወይም ኤርክራፍትን ተመዘገባት ሀገር ናት። ሁለተኛ አውሮፕላን የሰራው ማኑፋክቸር ያደረገው
ቦይንግ ኩባንያ
ዲዛይን ያደረገው የተለያዩ ሰርቪስ ሀገር ውስጥ ነው የሚጠራው። ያው እንግዲህ ሲያሳትፍ ስቴቱ ያው አክሬዲትድ የሆነ ቡድን ይልካል ማለት ነው። እንግዲህ በዚህ መሰረት ያው አክሬዲቴሽን ቡድኑ ተዋቅሯል፣ ስራውን እየሰራ ነው። እንግዲህ በተለምዶ ብላክ ቦክስ የሚባለውን ተረክቧል።
የመረጃ መዝጋቢውን ሳጥኖች ማለት ነው።
አዎ አዎ፣ በተለምዶ ብላክ ቦክስ የመረጃ መዝገቢያ አውሮፕላን ውስጥ ያለው መረጃ መዝገቢያ ሳጥን ማለት ነው። ያው ተረክቧል። እንግዲህ ያለበት ሁኔታ ምንድን ነው ያለው እዛ ላይ ያለው ነገር ምን ያህል ትክክል ይነበባል፣ ምን ያህል ትክክል ይሰራል፣ እንግዲህ በሙያተኛ የሚታይ ሙያተኞች ከያዙት በኋላ የሚሰራ ስራ።
ይህንን ምርመራ ማካሄድ የመረጃ መዝጋቢ መሳሪያ የመቆጣጠር የመፈተሽ የሲቪል አቪዬሽን ስራ ነው
አይደለም? የኢትዮጵያ ሲቪል አቪዬሽን አሁን እያስተባበር ነው ያለ ነው፣ ግን በዋናነት ስራውን የያዘው በትራንስፖርት በኢትዮጵያ አወቃቀር በትራንስፖርት ሚኒስቴር ያለ አክሲደንት ኢንቨስቲጌሽን
የአደጋ ምርመራ
ተቋቋማለ፣ የአደጋ ምርመራ ቢሮ አለ። ያ ቢሮ ነው ይህንን ጉዳይ እያስሄደ ያለው። ያው እኛ አንዱ አካል ስለሆን መግለጫውን ወይም ማብራሪያውን ስለጠየቃችሁን ለመስጠት ነው እንጂ ቢሮ ነው የሚያካሄደው። እንግዲህ በጠቅላላው ስናየው ይህን ጉዳይ የሚያሰራው ቢሮ አማካኝነት የትራንስፖርት ሚኒስትር ነው ማለት ነው። እንግዲህ የትራንስፖርት ሚኒስትሮቹም ቅርበት የሚከታተሉ ስራ ይሆናል።
ከአንዳንድ ስዕሎች እንዳየነው ኮሎኔል፣ እሳት አልተነሳም።
እሳት የሚባል አላየንም፣ እኛ አላገኘንም። ግን አይሮፕላኑ ከመሬት ጋር በደንብ ተጋጭቷል የለም። ሙሉ በሙሉ እኛ የምንነግራችሁ እውነተኛና ነባራዊ ሁኔታውን ነው። እሱም አልተነሳም። አካባቢው ያው አፈሩ በጣም ልል አፈር ስለሆነ በቀጥታ ወደ ውስጥ የገባው በቃ የነበረው ሁኔታ ይሄ።
ሰው ያለቀው በግጭቱና በመከስከሱ ምክንያት ነው ማለት ነው።
በትክክል እንደዛ ነው። ሌላ ነገር እስካሁን ባለነው
እና
እንግዲህ በቀጣዩ ምርመራ ውጣቸው ነገሮች ይኖራሉ።
እና አስከሬኖችን ለመለየት ቻላችሁ? የ157ቱንም
በዛ መልኩ አይደለም እንግዲህ እሱን የያዘው ቡድን ሌላ የምርመራ ቡድን የአክሲን ምርመራ ቡድን አለ።
እሺ፣
እነሱ ምን ላይ እንዳሉ እነሱ የሚያውቁት ይመስለኛል።
እርስዎ ጋር የደረሰ ሪፖርት የለም እስካሁን?
ገና እየተሰራ ስለሆነ ዛሬም ጭምር ስራው እየተሰራ ነው። ምክንያቱም ያው ተቆፍሮ አውሮፕላኑ ከስር ስለሆነ ያለው ተቆፍሮ መደረስ ስላለበት ያ ስራ እየተሰራ ነው። አሁን ወደ ማጠናቀቁ ይመስለኛል።
ኮሎኔል ወሰን የለህ፣ ይሄ አውሮፕላን በስድስት ደቂቃ ውስጥ እንደተነሳ ችግር እንደገጠመበት ተናግሮ ነበረ አብራሪው፣ እና ለመመለስም ፍቃድ እንዲሰጠው ጠይቆ ነበረ። የኢትዮጵያ ሲቪል አቪዬሽን ባለስልጣን ምንድን ነው ያደረገው? በዚያን ጊዜ ምን አይነት እርምጃ ነው የወሰደው? በምን ያህል ጊዜ ወሰደ?
በቃ ያለን ወዲያውኑ መልስ የሰጡት ተቆጣጣሪ የአየር ትራፊክ ተቆጣጣሪዎቹ ኢሚዲየት ላይ እንደጠየቀ የጠየቀውን ፍቃድ ሰጥተውታል።
በምን ያህል ጊዜ ሰጡት ፍቃዱን?
ል እያለ
እርስዎ የተከታተሉት ነገር ካለ?
በዛ በሙሉ በሙሉ ተከታትየዋለሁ። ማለት ያው ዳታውን ነው፣ በኋላ የተገኘውን ሪከርድ የተደረገውን ዳታ ነው የምናየው። ወዲያው እንደጠየቀ ነው መልስ የሰጡት። ምንም የዘገየ ነገር ምንም ነገር የለም።
እና የወደቀው እየተመለሰ ነበር አይሮፕላኑ?
ሙከራ እያደረገ ነበር። ትክክል።
እንደው ካለዎት ግምት እርስዎ በሲቪል አቪዬሽን ባለስልጣን መስሪያ ቤት ውስጥ የረጅም ጊዜ ልምድ አለዎት እና ምንድን ነው ችግሩ ብለው ይገምታሉ? የዚህ መከስከስ
በትክክል ይህን ችግር ምክንያቱ መናገር በጣም አስቸጋሪ ነው። ምክንያቱም ከምርመራ በፊት ነት መናገር በጣም ስህተት ነው የሚሆነው። የአይሮፕላን ያው እንግዲህ እኛ እንደምናውቀው እኛ ሪከርዱ እንዳለን አዲስ አይሮፕላን ነው፣ የታወቀ አይሮፕላን ነው፣ አዲስ ጊዜ የመጣ አይሮፕላን ነው። ምንም ነገ ይሄ ነው የሚባል ሪከርድ ወይም ሌላ የተበላሸ ሪከርድ የለውም። ስለዚህ ምክንያቱም ይሄ ነው ብሎ መናገር በጣም አስቸጋሪ።
ይህ አይሮፕላን አየር ላይ እንዲወጣ የኢትዮጵያ ሲቪል አቪዬሽን ባለስልጣን ፍቃድ ሰጥቷል? ተስማምቷል?
አዎ፣ በትክክል ተመርምሮ መጀመሪያ ስንረከበው ቀጣይም የቼክ አፕ ስራው ተሰርቶ አግባቡ ባይሆን ምንም ይሄ ነው የሚባል ግን ሪከርድ ነው።
ለመሆኑ የሟች ቤተሰቦችን አግኝታችኋል ኮሎኔል?
እና እንዳጋጣሚ ሆነው በእኛ አሰራር የሲቪል አቪዬሽኑ ከሟች ቤተሰቦች ጋር ብዙ አንገናኝም። ይሄንን የሚገናኘው ኦፕሬተሩ ስለሆነ ወይም የኢትዮጵያ አየር መንገድ ነው የሚገናኘው። እስካሁን ድረስ
አጋጣሚ አልተገናኘንም።
የኢትዮጵያ ሲቪል አቪዬሽን ባለስልጣን በአጠቃላይ በእንደዚህ አይነት ሁኔታዎች ውስጥ ምንድን ነው የሚያደርገው?
እኛ እንደ ዓለም አቀፉ የሲቪል አቪዬሽን አሰራር አንዱ ተቆጣጣሪ አካል በመሆናችን እኛ ራሳችን ኢንቨስቲጌት ተደራጊዎች ነው። እኛ ሁልጊዜ የዓለም አቀፍ ሲቪል አቪዬሽኑን አሰራር ስለምንከተል
ተመርማሪዎች ናቸው።
ኢንቨስቲጌሽን ውስጥም ብዙ ተመርማሪዎች ነው ተብሎ ነው የሚወሰደው። ስለዚህ በኢንቨስቲጌሽን ውስጥ ወይም በዚህ አይነት ውስጥ እገዛ ከማድረግ ውጭ ዳይሬክት የሚሳተፈው ነገር የለም። ቀጥታ የሚሳተፈው ነገር የለም።
ኮሎኔል ወሰኔ ለሁነኛውን አመሰግናለሁ። የኢትዮጵያን አየር መንገድ ገናና ያደረጉት ትጉህና ታታሪ ሰራተኞቹ ናቸው። አብራሪዎቹ፣ ቴክኒሻኖቹ፣ የበረራና የምድር አስተናጋጆቹ፣ መላ የኢትዮጵያ አየር መንገድ ቤተሰብ ሁሉም ሀዘን ላይ ነው። ዛሬ አየር መንገዱን ወደ 40 ዓመት ለሚጠጋ ጊዜ ከዲሲ 3 አብራሪነት እስከ ቦይንግ 757 እና 767 ካፕቴንነት ያገለገሉና ያስተማሩትም ካፕቴን አንተ ሁነኝ ሞገስም እዚያው ሀዘን ላይ ናቸው።
በጣም በጣም ያዘንኩበት ቀን ነው ትናንትና። ልጆቼን ነው ያጣሁት። ፓይለቱ እኔ ጋር በሯል። ኮፓይለት ያስተምረው 767 ላይ ሳራ ገብረ ሚካኤል ደግሞ በጣም ጓደኛዬ
ሊድ ሆስተሷ ዋናው
ይችላል። ሊድ ሆስተሷ እና በጣም በጣም የማውቃት ወል ሬድ እና በቃ ራሷን ያዘጋጀች ልጅ ነበረች። እና እኔ እንደዚሁ በግለሰብ ደረጃ ብቻ ሳይሆን በሀገሪቱ አየር መንገዱ የደረሰው አደጋ በጣም አስጨናቂ አሳዛኝ ነው። አዝኛለሁ፣ በጣም አዝኜ አሁንም ገና አልተረሳሁም። ለዚህ አዝኛለሁ። በኢትዮጵያ አየር መንገድ ታሪክ እንደዚህ አይነት በስድስት ደቂቃ ውስጥ በራሱ በሜይን ስቴሽን በአዲስ አበባ ኤርፖርት አካባቢ እንዲህ አይነት አደጋ ተሰምቶም ታይቶም አይታወቅም። ገርማ
ሰፊ ውይይት ነው ያደረግነው ከካፕተን አንተ ሁነኝ ሞገስ ጋር። ምንም እንኳ የአደጋው ምክንያት የማጣራት ሥራ ገና የተጀመረ ቢሆንም የአብራሪ ችግር ነው ብለው እንደማያምኑ ግን ካፕቴን አንተ ሁነኝ ተናግረዋል። ለአየር መንገዱ የዕለት ተዕለት ሕይወትና ታሪክ እጅግ የቀረበ ግንኙነት ያላቸው ሌላ ነባር ባለሙያና የሥራም ኃላፊ የነበሩ ሰው እምነት ከካፕቴን አንተ ሁነኝ የተለየ አይደለም። የምህንድስና ችግር ነው የሚል ጠንካራ እምነት እንዳላቸው ጠቁመውኛል። በተለይ ጄቱ አፍንጫ ላይ ካለው የአቅጣጫና የፍጥነት መቆጣጠሪያ ጋር የተያያዘ በሰውና በማሽን መካከል በሚፈጠር የግንኙነት መጣረስ ምክንያት የተፈጠረ ሊሆን እንደሚችል የቦይንግ 737 ማክስ 8ን የቴክኖሎጂ አቀራረጽ አንተርሰው በዝርዝር አስረድተውኛል። ኢንዶኔዥያን ያጋጠማት አደጋና የቢሾፍቱም ተፈጥሯቸው ተመሳሳይ መሆኑን ነግረውኛል። ኢትዮጵያ ከቦይንግ ኩባንያ ላይ ያዘዘችው በጠቅላላው 29 737 X8 ጀቶች ናቸው። ይህ እጅግ የዘመነ ጀት ከጉልበቱ ከፍጥነቱ በአነስተኛ ነዳጅ ረጅም ፍጥነት ከመጓዙ ለመንገደኞችም ካለው ምቾትና ተስማሚነት አኳያ ሲታይ ላይገዛ የሚችል አይሮፕላን አይደለም ብለውኛል። በሌላ በኩል ግን እነዚህ ጀቶች ችግር እንደነበረባቸው ለመስሪያ ቤቱ ቀደም ሲልም ጥቆማዎች ይደርሱ እንደነበረ ለኚሁ ባለሙያዎች ጥያቄ አንስቼላቸው ግዢው በተለያዩ ደረጃዎች በተካሄዱ ጥናቶች የተራዘመ ጊዜ በወሰደ ሂደት የተፈጸመ በመሆኑ እንዲያ የሚሉ ካሉ ለፖለቲካ ፍጆታ የሚናገሩ መሆን አለባቸው ብለውኛል። የቦይንግ ስሪት የሆኑ 737 700 737 800ም እጅግ የተራቀቁ ቢሆኑም አዲሱ ማክስ 8 እንዲህ ከየአብራሪው ጋር እየተጋጨ ከሰማይ እየረገፈ ሊቀጥል ነው ማለት ነው ብያቸው ነበር። ኩባንያው የማስተካከያ ስራዎችን ይወስዳል ብለው እንደሚያምኑ ገልጸውልኛል። ከአቪዬሽን ባለሙያዎችና ኃላፊዎች ጋር መነጋገራችንን እንቀጥላለን። በየዕለቱም ተጨማሪ መረጃዎችን እያያዝንላችሁ እንመለሳለን። ከካፕቴን አንተ ሁነኝ ሞገስ ጋር ያደረኩትን ውይይት ከዌብሳይታችንና ፌስቡክ ገጻችን ታገኛላችሁ። ይህ በእንዲህ እንዳለ ኢትዮጵያ ትናንት አደጋ የደረሰባትን ቦይንግ 737 ማክስ 8 አይሮፕላን አስመልክቶ በምታካሂደው ምርመራ ለመርዳት ዩናይትድ ስቴትስ የባለሙያዎች ቡድን ወደ አዲስ አበባ እንደምትልክ አስታውቃለች። በኢትዮጵያ የአሜሪካ አምባሳደር ማይክል ራይነር ዛሬ ከቀትር በኋላ አደጋው የደረሰበትን ስፍራ ተመልክተዋል። አምባሳደሩ በዚህ ወቅት ለመገናኛ ብዙሃን ሲናገሩ ዩናይትድ ስቴትስ በመርመራው የሚያግዙ 6 አባላት ያሉት የባለሙያዎች ቡድን ወደ ኢትዮጵያ ትልካለች ብለዋል። ቡድኑ ነገ እንደሚደርስም ጨምረው አስረድተዋል። አዲስ አበባ በተለይ የቦይንግ ቴክኒካዊ ቡድን ከኢትዮጵያ መንግስትና ከዓለም አቀፍ የፖሊስ ተቋም ከኢንተርፖል ጋር በመተባበር እርዳታ ይሰጣልም ተብሏል። በበረራው ወቅት የሚካሄዱ የድምጽ ልውውጦችን የሚቀርጸው መሳሪያ ዛሬ መገኘቱ ያደጋውን ምክንያት ለማወቅ ከፍተኛ ጥቅም ይኖረዋል ሲሉ በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ድራይነር አብራርተዋል። በትናንቱ የአውሮፕላን አደጋ ከሞቱት 157 መንገደኞች 8ቱ አሜሪካውያን መሆናቸው ተዘግቧል። በዚሁ በኢትዮጵያ አየር መንገድ ላይ በደረሰው ጉዳት ምክንያት የተለያዩ አካላት መስሪያ ቤቶችና የዓለም ታዋቂ ግለሰቦችና መሪዎች ሀዘናቸውን ለኢትዮጵያ መንግስት እየገለጹ ናቸው።
ሰለሞን አባተን ለግሩም ጥርቅሩ አመሰግናለሁ። አድማጮች፣ ከትላንቱ የኢትዮጵያ አየር መንገድ አውሮፕላን የመከስከስ አደጋ ጋር የተያያዘ ዘገባ ነው ቀጣዩም። የ26 ዓመቱ ረዳት አብራሪ አህመድ ኑር መሐመድ ህይወት የማለፉን ዜና ቤተሰቦቹ የሰሙት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም በቴሌቪዥን ስሙን ሲጠሩ ሰምተው መሆኑን ይናገራሉ። ጽዮን ግርማ የረዳት አብራሪ አህመድ ኑር መሐመድን ወንድም መኑር ኑር መሐመድን በስልክ አግኝታ አነጋግራለች።
አንድ ታናሽ ወንድም ነበረኝ፣ እሱን ነው ያጣሁት የሚለው የረዳት አብራሪው አህመድ ኑር መሐመድ ወንድም መኑር ኑር መሐመድ ትላንት እሁድ የተከሰከሰውና 157 ሰው ያለቀበት የኢትዮጵያ አየር መንገድ ንብረት የሆነው በረራ ቁጥር ኢቲ 302 የተመዘገበው ቦይንግ 737 ማክስ 8 ጄትን በረዳትነት ሲያብር የነበረው የ26 ዓመቱ አህመድ ኑር መሐመድ ህይወቱ የማለፉን ዜና ቤተሰቦቹ የሰሙት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም በቴሌቪዥን ስሙን ሲጠሩ እንደሆነ ታላቅ ወንድሙ ይናገራል። ወንድሙ ስለ ህይወት ታሪኩ እንደነገረን ረዳት አብራሪው አህመድ ኑር መሐመድ የ26 ዓመት ወጣት ነው። ድሬዳዋ ከተማ ለጋሃሬ በተለምዶ ሳይ ሆቴል እየተባለ በሚጠራው አካባቢ ነው የተወለደው። አንደኛና ሁለተኛ ደረጃ ትምህርቱን ምስራተ ገብርኤል በተሰኘ ትምህርት ቤት ከተከታተለ በኋላ በአዲስ አበባ ዩኒቨርሲቲ ልደታ ካምፓስ በምህንድስና ተመርቋል። ከዚያም ፍላጎቱ ወደ አብራሪነት በማዞሩ አየር መንገዱን ተቀላቅሎ ትምህርቱን ካጠናቀቀ በኋላ በረዳት አብራሪነት መስራት ከጀመረ ገና ወራት መቆጠሩን ገልጾልናል። የረዳት አብራሪው አህመድ ኑር መሐመድ ወንድም መኑር አህመድን ማምሻውን በስልክ አነጋግሬው ነበር። ለስልኩ ጥራት አድማጮቻችንን ይቅርታ እየጠየቅን ወንድም ምን አይነት ልጅ ነበር ለሚለው ጥያቄ ሲመልስ ስንት ናችሁ? ሁለት ነበራችሁ? አንድ ወንድም እሱ ብቻ ነው የነበረ? አንድ ላይ ነው ያደጋችሁት? በስንት አመት ነው የምትለያዩት? ለአንተ ታናሽ ነው? እናትና አባቶቻችሁ አሉ? እንዴት ነው ያወቃችሁት? እንዴት ነው የሰማችሁት?
ምንም አልነበረም
ማን የነገራችሁ? የአየር መንገዱ ስራ አስፈጻሚ ስሙን ሲጠሩ ነው የሰማችሁት? ሁላችሁም ቤት ውስጥ ነበራችሁ?
አስቀድሞ አልተነገራችሁም ነበር?
ማንንም አልነገረኝም። ያው ምን እንደነገራ ታለ ነጥዋት ከይት እንዳለ ማለት ግን እንግዲህ እንትን ከሰማ በኋላ ታለ እሱ ሊከነክራችሁ አይሱት ነው እንደምን ያረፈቱ እንግዲህ
መኖርና ቤተሰቦቹ በደረሰባቸው ሀዘን እንዲሁም በስልክ ጥራቱ ምክንያት በሚገባ ልንነጋገር ባንችልም በአጠቃላይ የተናገረው ከወንድሜ ጋር አብረን ያደግነው ጓደኛዬም ነው። ቅዳሜ ማታ ደውሎልኝ እሁድ በረራ እንዳለውና ሲመለስም እንደሚደውልልኝ ነግሮኝ ተለያየን። የት ሀገር እንደሚበር ግን አልነገረኝም ነበር። ኡር ጧት አደጋውን በሰበር ዜና ሰሰማ የበረረበትን ሀገር ለማጣራት እየደወልኩ ነበር። እናትና አባቴንም ለማረጋጋት እየጣርኩ ይያለው ያየር መንገዱ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም መግለጫ መስጠት ጀመሩ። በመግለጫቸው ውስጥ የወንድሜን ስም ሲጠሩ ሰማን ብሎናል። መኑር ከዚህ በኋላ በቤተሰባቸው ውስጥ የተፈጠረውን ያዘን ስሜት መግለጽ አቅቶታል። እናትና አባቱ ፈጽሞ መናገር እንደማይችሉ ነግሮኛል። በተጨማሪም አስከሬኑ ስለመገኘቱም ሆነ ስለአጠቃላይ ሁኔታው ምንም እንደማያውቁ ባየር መንገዱ በኩልም ያነጋገራቸው ሰው እንደሌለ ገልጾ አዲስ አበባ ከሚገኙ የሟቹ አህመድ ኑር ጓደኞችና የሥራ ባልደረቦቹ ጋር ስልክ እየተደዋወለ መረጃ ለማግኘት እየጣረ እንደሆነ ነግሮናል። ጽዮንን ለዘገባዋ እናመሰግናለን። አሁን ደግሞ ወደ ምስራቅና ሰሜን ሸዋ እናመራለን። በምስራቅ ሸዋ ኦሮሚያ ክልልና በአማራ ክልል ሰሜን ሸዋ ምንጃር ወረዳ አዋሳኝ ያሉ ነዋሪዎች አካባቢው አስተዳደራዊ ወሰን ባለመለየቱ ለማህበረሰብ ግጭት ምክንያት እየሆነ ነው አሉ። ችግሩን ለመፍታት እየተሰራ ቢሆንም መጓተት እንደሚታይ የሁለቱም ክልል ባለስልጣናት ገልጸዋል። ሙፍታር ጀማል ዝርዝር አለው።
በኦሮሚያ ክልል ምስራቅ ሸዋ ቦሴት እና ፈንታሌ ወረዳ ነዋሪዎች ለአሜሪካ ድምጽ እንደገለጹት ለረጅም ጊዜ በእርሻና ከብት ማርባት እንገለገልበት ከነበረ የአያቶቻችን መሬት እያደር እየተገፋን ለሞትና መፈናቀል እየተዳረግን ነው ሲሉ ተናግረዋል። በኦሮሚያ ክልል ቦሴት ወረዳ ነዋሪ የሆኑት እሬቾ ጨርጨር ችግሩ ስር እየሰደደ መምጣቱን ይናገራል።
እንትን ግጭት የነበረው አሁን ወራራ ያካሄድ ቦታ ሳውን እነሱ አሁን ራሱ የሚቀመጥ የሚኖር ቦታ ራሱ የኦሮሚያ ክልል መሬት ነበር። እሱን እንዳለ ሆኖ አሁን አዲስ በስትራቴጂ በቅርብ ዘመን ከአስር አመት ወዲህ ወደ ብዙ ኪሎ ሜትር ወደ 50 ኪሎ ሜትር በተለያየ መንገድ ድንበር አልፎ በቦሰት ወረዳም በፈንታሌ ወረዳም ወደ ጅቡቲ ትልቅ መንገድ ይሄዱ እዛ እኛም ወደ አስፋልት እንወጣለን የሚባል ነገር እንትን ያረጉት ወደ አስፋልት እየወጡ ብዙ ኪሎ ሜትር አልፎ በዚህ ድንበር ምክንያት ሰው ብዙ ሰው በየጊዜ ይሞታል። እንደዛም ደግሞ ከብቱም ይወስዳል፣ ሰው ይሞታል። ብዙ ችግር ነው አለ። በቃ በወረራ ህዝብ በቃ በየጊዜ ስቃይ ነው። በቃ መሞት ብቻ ነው በየጊዜ።
የአማራ ክልል ምንጃር ወረዳ ነዋሪ መሆናቸውን ለአሜሪካ ድምጽ የተናገሩት አቶ ጣሃ አህመድ በመልካጅሎ ቀበሌ ከአመታት በፊት መሬት እናለማለን ብለን ብናስብም ሰላምና መረጋጋት መስፈን ስላልቻለ ተቸግረናል ይላሉ። አቶ ጣሃ ጉዳዩን ለመፍታት በሽማግሌዎች አማካኝነት ውይይት ተደርጎ መሬቱን አብረን እንድንጠቀም ቢሞከርም ዘለቄታዊ ያለው ሰላም አልመጣም በማለት ነው ለአሜሪካ ድምጽ የተናገሩት።
ኦሮሚያ ያው በዚህ በሚጋራም በዚህ በእንትን በፈት ወረዳ በኩል ነው። በቃ ያው ዘላለም ያው ግጭት ነው። በቃ ዘላለም ግጭት ነው። ሌላ በቃ ምንም ነገር የለም። በቃ ያው በራሳችን እናለማለን ብለን በገባን ፋንታ ያው በቃ ሁሌ ጠዋት ማታ ያው በቃ በጥይት እየተባረርን ያለ ነው። በቃ በጥይት እየተባረርን ያለ ነው። ምንም መስራትም አልቻልንበት ጊዜ ነው ያለ ነው። በቃ ቁጭ ብለን ያለ ነው። ያው እነኛም በቃ ያው አታለሙም በሚለው ነው ኦሮሚያን ያው በቃ ጠዋት ማታ እንዲሁ ያው እንደተደበደበ ነው ያለው። በቃ ይሄ ነው አሁን የማውቀው ነገር ያለው ማለት ነው። እዛው ነው ወጣት ውስጥ ነው ያለሁት።
አሁን ይሄንን እናለማለን ብላችሁ የያዛችሁት ቦታ ተያዛችሁት ምን ያህል ሆናችኋል? አሁን
ወደ 150 ምናምን
ምን ያህል ጊዜ ሆናችሁ እዛ ከቆያችሁ?
ግዜው ጥራ ይሄ ቦታ የጀመርንበት ቢያንስ ወደ 9 አመት ሆነው ሰዓቱ የጀመርንበት ሰዓት ማለት ነው። እንደበቃ በመውጣት በመዝጋት ሰዓቱን ገለነዋል።
የኦሮሚያ ክልል ምስራቅ ሸዋ ዞን ችግሩ የህገወጥ ሰፋሪና የወሰን ማስፋት አላማም ያለው መሆኑን ይገልጻል። የዞኑ ጸጥታና አስተዳደር ኃላፊ አቶ ነገሰ ተሊላ ችግሩን ለማስተካከል ከምንጃር ወረዳ ጋር አብረን ስንሰራ ብንቆይም ለችግሩ መቋጫ ማግኘት ግን አልተቻለም ይላሉ።
የአርብቶ አደሩ በጋ በሚሆንበት ሰዓት ላይ ደግሞ ከፍተኛ ድርቀት አካባቢ ዝናባተር በመሆኑ እርጥበት ወዳለበት አካባቢ ላይ በውሃማ አካባቢዎች ረጅም መንገድ በመሄድ ከብቶችን የማኖር ባህል አለው የአርብቶ አደሩ። በዛ በኩል ያለው አርብቶ አደር ደግሞ በየጊዜው ይሄኛው በሚሰደድበት ሰዓት ላይ ደን እየተመነጠረ መሬት ማስፋፋት ሁኔታዎች አሉ። ይሄ በማህበረሰቡ መካከል ላይ ከአመት ወደ አመት እየጨመረ በሚሄድበት ሰዓት ላይ የመጋጨት ሁኔታዎች አሉ። ደን በጣም የተፈጥሮ ደን ከፍተኛ የተፈጥሮ ደን ነበረ፣ ከተላክሳዮች ይህንን ያወድማሉ። የመስፋፋት አዝማሚያዎችን የሚታዩበት አይነት ሁኔታዎች አሉ። ይሄ ደግሞ በአርብቶ አደሩ በኩል ቅሬታ እየፈጠረ ሰላማዊ ማህበረሰብም አብሮ እንዳይኖር እየፈተነን ከጊዜ ወደ ጊዜ ብዙ ጊዜ ሆኗል ይሄ ጉዳይ።
የአማራ ክልል ምንጃር ወረዳ ዜጎች በጋራ የመልማት ባህልን እንዲያዳብሩ መስራት አስፈላጊ መሆኑን ይገልጻል። የወረዳው ጸጥታና አስተዳደር ኃላፊ አቶ አለማየሁ ማሞ በአካባቢው አስተዳደራዊ ወሰን አለመቀመጡን አንስተው አስተዳደራዊ ወሰኑ ቢቀመጥም ዜጎችን ከአብሮ መኖር የሚገድብ አለመሆኑን ተናግረዋል።
ዞሮ ዞሮ እሱ ግጭቱ የሚታወቀው የቆየ ነው። ዞሮ እዛ ጋ ምንድነው አርብቶ አደር አለ፣ አርሶ አደር አለ፣ ከፊል አርብቶ አደር አለ። ያው የራሱ አስተዳደራዊ ወሰን የለውም በመሰረቱ በዛ አካባቢ። ትልቁ ነገር እንደዚህ የመረረና ህዝቡ ጋር ህዝብ ለህዝብ ጥላቻ የሆነ ግጭት የለውም። ትልቁ ነገር ግን እዛ ጋ ሰፊ መሬት አለ። ይህን ሰፊ መሬት ሁለቱ ማህበረሰብ የበለጠ ተሳስረው እንዲኖሩ በልማት በሰላም ማስተሳሰር የሚቀር ነገር ስላለ ነው። አሁን ሰፊ መሬት አለ። ያንን ሰፊ ቦታ ልማት ቢለማ በጋራ ተጠቃሚ ቢሆን የበለጠ እየጠነከረ የሚሄድበት ነገር ይመቻቻልና፣ ስለዚህ ልማት በልማት አልተሳሰረም አካባቢው።
በአካባቢው የወሰን ማካለል ስራን ከዚህ ቀደም መጀመሩን የገለጹት ሁለቱም ባለስልጣናት ጉዳዩ በንጥልጥል ላይ መቅረቱ ለችግሩ መባባስ ለዜጎች ግጭትም መንስኤ መሆኑን ተናግረዋል። ይህንን ጉዳይ በተመለከተ በከፍተኛ አመራሮች ደረጃ ቁርጠኝነት የሚያስፈልገውና ጉዳዩን መቋጨትም አስፈላጊ መሆኑን ነው የምስራቅ ሸዋ ዞን ጸጥታና አስተዳደር ኃላፊው አቶ ነገሰ ተሊላ የሚናገሩት።
ይሄ ነገር ወደ ተለየ ወደ አስፈላጊ አቅጣጫ እንዳይሄድ ከክልሉ ጋር በመነጋገር ሁለቱ ክልሎች ተነጋግረው አሁን አምናት ጀምሮ ነበር የማካለል ስራ። ከዚህ ከቦቶ ጀምሮ እስከ ፈንታሌቶች የማካለል ስራ ጀምሮ ነበር። የአማራ ክልል የድንበር ማካለል ባለሙያዎች እና የኦሮሚያ የድንበር ማካለል ባለሙያዎች ተመድበው ከአምስት ወር ላላነሰ ጊዜ ይህን ስራ ሲሰሩ ነበር። ስራው በጣም ከባድና አሰልችኝ ከመሆኑ የተነሳ ብዙ ቦታዎች ከተሄዱበት በኋላ በጥቂት ነገር ላይ የቴክኒክ ኮሚቴው ራሱ ከክልል የመጣው አጋዥ ቴክኒክ ኮሚቴ ራሱ አለመግባባት ተፈጥሮ ሁኔታው በዛው እንዲቆም ተደረገ። ከዛ በኋላ ማህበረሰቡም ተስፋ አድርጎ ነበረ። ተስፋ የቆረጠበት አይነት ሁኔታ ነው ያለው ሁኔታ ይሄ ነው።
ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
ሙክታር ጀማልን ለዘገባው እናመሰግናለን። አድማጮች፣ በአለፈው ሳምንት መገባደጃ የተከናወነ ስነ ስርዓት ነው የተከታዩ ዘገባ ትኩረት። በቅርቡ ስልጣናቸውን በፈቃዳቸው በለቀቁት የአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸው የመሸኛ አራት ግብዣ ስነ ስርዓት ላይ የተገኙት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በስነ ስርዓቱ ላይ ያሰሙትን ንግግር የኢትዮጵያን አንድነት ማጠናከር አስፈላጊነት ላይ ያተኮረ እንደነበር ጠቅሳ ዘጋቢያችን አስቴር ምስጋናው ናት ከባህር ዳር ተከታዩን ያደረሰችን።
ባለፉት 5 አመታት በውስብስብ ፈተናዎችና በከባድ ተግዳሮቶች ክልሉን ከመሩት አመራሮች ውስጥ አንዱ ናቸው ይባላሉ። አሁን በሀገሪቱ ለታየው ለውጥም ስማቸውን በግንባር ቀደምትነት ብዙዎቹ ይጠቅሱታል። አስተዋይና ልበሙሉ ናቸው ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ ለስንብት በተዘጋጀው የራት ግብዣ ላይ አመስግነዋቸዋል። ተሰናባቹን የቀድሞው የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው በዚህ ምሽት ታዲያ ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ አንድነት ላይ ያተኮሩ ንግግሮችን አሰምቷል። አሁን ሀገራችን በብዙ ፈተናዎች ውስጥ ትገኛለች። መርዶችንም በየቀኑ እየሰማን ነው። ግን ችግሮችን ተጋፍጠን ሀገራችን ለትውልድ ማሻገር የሐላፊነት ድርሻችን ነው። ይህ ደግሞ የጋራ ርብርብን ይጠይቃል። ኢትዮጵያ ከመትፈርስ እኛ ብንፈርስ ይሻላልና ብለዋል።
ችግሮች ገጥመውናል። እዚያም መርዶች አሳዛኝ ዜናዎች ይነገራሉ። ነገር ግን እነዚህ ጉዳዮች ማታ አይደሉም። በየለቱ የሚገጥሙን ተግዳሮቶች መጋፈት በከፍተኛ ጀግንነት አሸንፈን ትውልድ ማሻገር የሐላፊነት ግዴታችን። የትናንትናውን እየመዘዝን ነጋችንን ከመናበላሽ የትናንትናውን በልብ በሙሉነት በጀግንነት ረስተን ወደፊት በአንድ ልብ መራመድ ይኖርብናል። ቻገር ትልቅ ናት። ለአፍሪካ የነጻነት ምሳሌ ናት። ለጠላቶቿ ማትበገር ናት። አሁን የገጠማት ድካም በህብረት እንጂ በተናጠል ማሸነፍ አትችልም። ኢትዮጵያን ከምናፈራርስ እኛ ብዙ ጊዜ ብንፈርስ ይሻላልና እቺን ታላቅ አገር ላለማፍረስ ቁርጠኝነት በሚጠይቅና እቺን አገር በመታደግ መጪውን ትውልድ በሚያስከትለው ተግባር ላይ ክቡር ዶክተር አምባቸው መኮንን የአማራን ህዝብ ጀግናውን ህዝብ አሰለፈ በድፍረት አምቦና መቀሌ በመሄድ ህዝቡን እንድትቀላቀል በዚሁ አጋጣሚ አደራን ልፈልጋለሁ።
ጠቅላይ ሚኒስትሩ በመቀጠል የኦሮሞ አማራ እንቅስቃሴ የተሸረሸረ የመሰላቸው አካላት የኦሮሞና የአማራ ህዝቦችን ተፈጥሯዊ ተሰስር ልንለየው አንችልም ነው ያሉት።
ኦሮሞ አማራ የተባለው እንቅስቃሴ በኦሮሚያና አማራ ህዝቦች መካከል የተፈጠረው አንድነት በቅርብ ጊዜ በተሰሙ ዜናዎች የሚሸረሸር ወይም የተሸረሸረ የመሰላቸው ሰዎች አሉ። ለተከበረው የኦሮሞና የአማራ ህዝብ መናገር የምፈልገው ኦሮማራ የሚለው እንቅስቃሴ የጥቂት ሰዎች ፍላጎት ሳይሆን የዚህ ህዝብ ተፈጥሯዊ ማንነት ስለሆነ ብንሻ እንኳ ልንለየው እንደማንችል አሁን የገጠመውን ችግር በለመደው የውይይት መድረክ ፈጥቶ የኢትዮጵያን ህልውና እንደሚያረጋግጥ በልበ ሙሉነት ልገልጽላችሁ ፈልጋለሁ።
ምክትል ጠቅላይ ሚኒስትር ደመቀ መኮንን በበኩላቸው የዘመኑን ችግሮች ሳይፈቱ በነበር ላይ መጠመድ ለዘመኑ የማይመጥንና በኋላ ቀርነት የሚያስፈርጅ አስተሳሰብ ነው ካሉ በኋላ ስለ አዲስ አበባ ጉዳይ ያነሱት ነገር ቢኖር አዲስ አበባ ሁሉም ነዋሪዎች በእኩልነት የሚጠቀሙባትና የሚበለጽጉባት የጋራ መዲና ናት። ጨካኝ አሰላለፍ ያለው የዘረኝነት ዘውግ እየተስተዋለ ነው። በጽናት መታገል የሁሉም ድርሻ ነው ብለዋል።
አዲስ አበባ ሁሉም ነዋሪዎች በእኩልነት የሚጠቀሙባትና የሚበለጽጉባት የጋራ መዲናችን ናት። የከተማዋ እድገት ማንንም ሳይጋፋና ማንንም ሳይጎዳ ሁሉንም ሊጠቅም በሚችል መልኩ መሆን ይገባዋል። በከተማዋ ማደግና መስፋፋት ምክንያት ማህበራዊና ኢኮኖሚያዊ ጉዳት የደረሰባቸውን ዜጎች በዝርዝር አጥንቶ በዘላቂነት እንዲቋቋሙ የሁሉም ኃላፊነትና ግዴታ ነው። በዚህ ዙሪያ የሚነሱ ጉዳዮች ህዝቡን ባሳተፈ ሁኔታ ህግን መሰረት አድርጎ በቀጣይ በውይይት መፈታት ይኖርበታል። አንዳንዱ ዘመኑን በግሉ ቁመት ልክ ሰፍቶ ሲጎድል ግጭት ጠማቂ ሲሞላ መፍትያል አፍላቂ ሆኖ የለውጡ አባወራነቱን ለብቻው ተከናንቧል። በዚህ ዙሪያ የሚታዩ የተሳሳቱ አዝማሚያዎችና የጥርጣሬ ምንጮችን ከስር ነቅሎ ማሰቦት እኔ ያልኩት ካልሆነ የሚል ግትር አቋሞችንና ብልጣብልጥ አካሄዶችንም ደግሞ መግራትና ማረም በእጅጉ ይጠይቃል። ዋናው ነገር የለውጡን ቀጣይነት ማረጋገጥ የህልውና ጉዳይ ነውና ጨካኝ አስተላለፍና የዘረኝነት ዘውግ ይስተዋላል። ይህንን በጽናት መታገል የሁላችንም ኃላፊነት።
ተሰናባቸው የቀድሞው ርዕሰ መስተዳደር አቶ ገዱ አንዳርጋቸው በስልጣን ዘመናቸው ከክልሉ ህዝብ ይደረግላቸው የነበረውን ድጋፍ አድንቀው ይህ ድጋፍ ለአዲሱ ተሿሚ ለዶክተር አምባቸው መኮንን እንዲደረግ ጥሪ አቅርበዋል።
እኔ ህዝብን ከካብ እየተደረገልኝ የቆየው ሰው ነኝ ብዬ መናገር እችላለሁ። ይህ አይነቱ ድጋፍ በቀጣይም ለዶክተር አምባቸውም እንዲሆን አደራላለሁ።
በዚህ የሽኝት የእራት ግብዣ ላይ የፌደራልና የክልል ከፍተኛ አመራሮች እንዲሁም የባህር ዳር ከተማ ነዋሪዎች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው።
አስቴር ምስጋናውን ለዘገባው እናመሰግናለን። አፋን ኦሮሞ የፌደራል መንግስት የሥራ ቋንቋ ቢሆን ያለው እድሎች ላይ የሚመክር የውይይት መድረክ በአምቦ ዩኒቨርሲቲ መካሄዱ ታውቋል። በመድረኩ ላይ አፋን ኦሮሞ የፌደራል የሥራ ቋንቋ ቢሆን ስለሚኖሩት ጠቀሜታዎች በምሁራን ጥናታዊ ጽሑፎች ቀርበዋል። የባህልና ቱሪዝም ሚኒስቴር መድረኩ ቋንቋውን ለማሳደግ የሚደረግ ጥረት አካል በመሆኑ ሊበረታታ ይገባል ብለዋል። መሰል መድረኮች በአገር አቀፍ ደረጃ እንደሚዘጋጁም ተመልክቷል። ናኮር መልካ ዝርዝር ዘገባ አለው።
በአምቦ ዩኒቨርሲቲና ኦሮሚያ ባህልና ቱሪዝም ቢሮ አዘጋጅነት ታህሳስ 29 እና 30 ማለትም ባለፈው አርብና ቅዳሜ በተካሄደው የውይይት መድረክ ላይ ተሳታፊ የሆኑት የክልሉ ባህልና ቱሪዝም ቢሮ ኃላፊ ዶክተር ገረሞ ሁሉቃ አፋን ኦሮሞ ከክልሉ ማልፎ በሌሎች ክልሎችና አገሮችም የሚነገር በመሆኑ የፌደራል መንግስት ተጨማሪ የሥራ ቋንቋ ቢሆን ስለሚኖረው ጠቀሜታ ገልጸዋል። አፋን ኦሮሞ የትምህርት ሥራ ሳይንስና ቴክኖሎጂ የመገናኛ ብዙሃን ቋንቋ መሆኑን ያስታወሱት ኃላፊው መድረስ ያለበት ቦታ ባለመድረሱ ይበልጥ ለማሳደግ ይጠበቅብናል ያሉትን አብራርተዋል።
ማክሲሞ የሮባ ባባቄሰት አፋን ኦሮሞ አፋን ኦሮሞ ፌደራላ
አፋን ኦሮሞ በአጭር ጊዜ የፌዴራል የሥራ ቋንቋ፣ በረጅም ጊዜ ደግሞ የዓለም አቀፍ ተቋማት የሥራ ቋንቋ እንዲሆን ጠንክረን መስራት አለብን። የቋንቋ ማህበራዊ ሳይንስ ምሁራንና ፖለቲካ ድርጅቶችም እንዲሁም የሌሎች ህዝቦች ምሁራንም በጉዳዩ ዙሪያ ተወያይተው በሚያስገኘው ጠቀሜታ ላይ አንድ ስምምነት ላይ መድረስ ይኖርባቸዋል። የባህልና ቱሪዝም ሚኒስትር ዴታ ወይዘሮ ብዙነሽ መሰረት ኢትዮጵያ ከ80 በላይ ቋንቋዎች የሚነገሩባት ህብረ ብሔራዊ እና ልሳነ ብዙ ሀገር ብትሆንም አብዛኛው ቋንቋ ዘመናዊ ስልጣኔ በሚፈልገው መልኩ ሊበለጽግ አልቻለም ብለዋል። መድረኩ ቋንቋዎቹ እንዲያድጉ ስለሚያግዝ ተጠናክሮ እንደሚቀጥልም ሚኒስትር መስሪያ ቤታቸው አስፈላጊውን ድጋፍ እንደሚያደርግ ገልጸዋል።
ቋንቋ የልማት መሳሪያ፣ የአንድነትና የባህልን ማድመቂያ ነው። ልሳነ ብዙሃነትን ሀብት ነው። ይሄን የሆነው የቋንቋን ማስተራው በወጉ በተደራጀ በበለጸጉ ንድፈ ሀሳቦችና መርሆች ላይ በመመስረት ሲታቀድ ብቻ ነው። እንዲህ ላለ የቋንቋ እቅድና ልማት ደግሞ መሰረት እንዲሆን በአገሪቱ ያለው የቋንቋዎች ሁኔታ፣ ስርጭት፣ አጠቃቀም፣ የተናጋሪዎችም አመለካከትና ፍላጎት እንዲሁም አጠቃላይ የቋንቋዎች ገጽታ በውብ በተዋቀረ የአሰራር ስርዓት አስቀድሞ መጠናት ይኖርበታል።
በመድረኩ ላይ 4 ጥናታዊ ጽሁፎች ቀርበው ውይይት ተደርጎባቸዋል። ጥናታዊ ጽሁፋቸውን ካቀረቡ ሰዎች መካከል የአምቦ ዩኒቨርሲቲ አፋን ኦሮሞ ቋንቋ ትምህርት ክፍል ኃላፊ ረዳት ፕሮፌሰር ዱላ ከፈና ከ1983 ዓ.ም ወዲህ በቋንቋው እድገት ላይ ብዙ ለውጦች አሉ ሲሉ ገልጸዋል። የፌደራል ሥራ ቋንቋ ቢሆን ያለውን ጠቀሜታ ካብራሩ በኋላ ሊገጥም ስለሚችለውን ፈተና ተከታዩን ብለዋል።
ይሄ ቋንቋ አብዛኛው የኢትዮጵያ ህዝብ ስለሚናገር የፌደራል ሥራ ቋንቋ ቢሆን የህዝብ አንድነት፣ መረዳዳት፣ መተማመን ራሱ ያመጣል። ሁለተኛ ቋንቋ የሌላቸዋል። አሁን ኦሮሚያ ቢትመጣ ሁለተኛ ቋንቋ አለ። አንደኛ ቋንቋ አማርኛ ቢሆን ኦሮሞ ቢሆን ሁለተኛ ቋንቋ አማርኛ ነው። ሌላ ቦታ ቢትሄድ ሁለተኛ ቋንቋ የሌለው ማህበረሰብ ሊኖር ይችላል። ሁለተኛ ቋንቋ ማግኘትም ጥሩ እድል ነው። እዚህ በፊት ማህበረሰባችን የፖለቲካ አመለካከታችን ይዘን የመጣ ነው ነገሮች ሊኖሩ ይችላሉ። ይሄ ተግዳሮት ሊሆን ይችላል። ቋንቋ የመጣባቸው አንድ ቋንቋ ነበር። አሁን ከዚህ በፊት ፖለቲካችን የሚያሳየን ታሪካችን የሚያሳየን ፌደራል መንግስት አካባቢ አንድ ቋንቋ መጠቀም ለምደናል። ስለዚህ ሌላ ተጨማሪ ቋንቋ ሲመጣ ያኛው ቋንቋ ላይ ለመጉዳት የታሰበ ነገር ሊመስል ይችላል። ሁሉም አንድ ላይ ተስማምቶ ሁሉም አንድ ላይ ይጠቅመናል ብሎ ማሰብ አለበት እንጂ አንድ ቋንቋ ቢያድግ ሌላኛውን ቋንቋ ይጎዳል ብሎ ማሰብ ጠቀሜታ ነው።
አሁን የጠቀሱልኝ ፈተና ቢያጋጥም እንዴት ነው ሊፈታ የሚችለው? የውይይት መድረኩ ይህንን ነገር አቅጣጫ አመላክቷል?
አዎ አስቀምጧል። እንዲህ አይነት የውይይት መድረክ ኮንፈረንሶች ሊኖሩ ይችላሉ። ባህልና ቱሪዝም ይዘዋል። ፍሰሾች ይቀርባሉ። ያለው ነገር ይቀርባል። ማህበረሰቡ ጋር እንዲደርስ በሚዲያም በተለያዩ መንገድ እንዲደርስ ማድረግ ነው።
አርቲስት ፍቅር አምሳሉ ቋንቋው ከክልል አልፎ በፌዴራል መንግስት መስሪያ ቤቶች መገልገያ እንዲሆን የቤት ስራው ከራስ መጀመር ይኖርበታል ትላለች።
ይሄ ቋንቋ ወደ ፌዴራል ቋንቋ እንዲሄድ ሁሉም በየአካባቢው በየዘርፉ በየስራ መስኩ የየራሱ ስራ መስራት አለበት። የየራሳችን የቤት ስራዎች መስራት አለብን። ሌላው ህዝብ ኦሮሞ ያልሆነው እንደ ሁለተኛ ቋንቋ የሚናገረው ወይም ደግሞ ጭራሹ የማይችለው ኦሮምኛን እንዴት ነው በቀላሉ መማር የሚችለው? የግንዛቤ ማስጨበጫ ፕሮግራሞች መዘጋጀት አለባቸው።
የአምቦ ነዋሪ አቶ ተፈራ ዱጋሳም በውይይት መድረኩ ላይ የቀረበው ሀሳብ ቢሳካ ተጠቃሚ የሚያደ የሚያደርገው ሁሉንም እንደሆነ እንዲገልጻሉ።
የፌደራሊዝም ወይም ደግሞ የዚህ የብዛነት መንግስት ትልቁ ዋናው አስኳሉ ምንድነው? ማንነት ነው፣ ባህል ነው። እንግዲህ ማንነት ደግሞ ባህል የሚገለጸው በምንድነው? በቋንቋ ነው። ስለዚህ እንደማንኛውም የፌደራል ሀገሮች ኢትዮጵያ የብሔር ብሔረሰቦችን እርስ በርሳቸው ያላቸውን አመለካከት አንድ በማድረግ እንዲሁም ደግሞ ንግድን ሌሎች ነገሮችን በማቀላጠፍ ደረጃ ይሄ አፋን ኦሮሞ ብቻ አይደለም ሌሎችም የፌደራል የስራ ቋንቋ ተጨማሪ ቢኖርን ያቀራርበናል እንጂ አያራርቀንም፣ ያቻችለናል፣ ሞር መቻቻላችንን ያጎላል። እንግዲህ ኢትዮጵያ ኩሩ ባህል አለን ስንል አፋን ኦሮሞንም ይጨምራል። ኢትዮጵያን እንወዳለን ስንል ኢትዮጵያዊ ማን ነው የሚለው አፋሩም ኦሮሞውም አማራውም ትግሬውም ስለሆነ እኔም ያንተን ቋንቋ አክሴፕት ካደረኩኝ ካወቅኩኝ አንተም ካወቅ የባሰውኑ ያቀራርበናል እንጂ አይጎዳንም ማለት ነው። ኢትዮጵያኖች የሚዋደዱት ያኔ ነው የተሻለ በራሳቸው ቋንቋ። ለምሳሌ እኔ ከአማራ ጋር በአማርኛ ስናገር ሞር እሱንም አስደስተዋለሁ ራሴም እንደሰታለሁ ማለት። አንድ አማራም ኦሮምኛ ከኔ ጋር ስናገር እሱም ይደሰታል ሞር እኔንም ያስደስተኛል ማለት። እውነተኛ አንድነት ማለት አው ከዚህ ውስጥ ነው የሚወጣው።
ለተግባራዊነቱም ምሁራንን ያቀፈ ኮሚቴ እንደሚዋቀርና ስለ ጠቀሜታው የሚያስረዳ መሰል መድረክ በአገር አቀፍ ደረጃ እንደሚዘጋጅ መድረኩ ላይ ተገልጿል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮር መልካ እናመሰግናለን። አድማጮች አሁን ስፖርት። አትሌት ያለም ዘርፍ የኋላ የተባበሩት መንግስታት ቅድሚያ ለሴቶች የአምስት ኪሎ ሜትር የሩጫ ውድድር አሸንፋለች። 13,000 ሴቶች የተሳተፉበትን ውድድር ቀዳማዊ እመቤት ዝናሽ ታያቸው አስጀምረውታል። ግርማቸው ከበደ ዘግቦበታል።
አዲስ አበባን ከሚያደምቁት የጎዳና ላይ ውድድሮች አንዱ የሆነው የተባበሩት መንግስታት ቅድሚያ ለሴቶች የአምስት ኪሎ ሜትር ውድድር መሪ ቃሉ እኔም የድርሻዬን እወጣለሁ የሚል ነበር። ካለፈው ዓመት ተሳታፊዎች ቁጥር በ1,000 በመጨመርም 13,000 ሴቶች በውድድሩ ሮጠዋል። ከተለያየ ዘርፍ የመጡ 50 ሴቶችም ተሳታፊ ነበሩ። ቀዳማዊት እመቤት ወይዘሮ ዝናሽ ታያቸው ደግሞ ውድድሩን አስጀምረዋል። በዚህ በሴቶች ብቻ መካከል በሚደረገው የአምስት ኪሎ ሜትር ውድድር አንድነትና ሰላም ሲሰበኩ ውለዋል። በውድድሩ ላይ የተገኘችው አመል ማላባተ አዲስ አበባ ዋና የውድድሩ ተሳታፊዎችም በሴቶች ብቻ ሩጫ ዙሪያ አስተያየታቸውን ለቪኦኤ ሰጥተዋል።
በዚህ ውድድር በመሳተፌ በጣም ደስ ብሎኛል። በተለይ ደግሞ የመሪነት ድርሻዬን እወጣለሁ የሚለው የመሪ ቃሉ ደግሞ ሁሉንም ሴቶች የሚያነሳሳ ለወደፊቱ ትልቅ ደረጃ እንድንደርስ የሚያነሳሳ ጥሩ መሪ ቃል ነውና በጣም ደስ ብሎናል። አብረውን የሮጡት ሰዎች ተጋባዥ እንግዶቹም ደስ ይላሉ በጣም። ቀዳማዊ እመቤት ደግሞ በዝግጅቱ ላይ ሰርፕራይዝ በማድረጋቸውኛል በጣም ደስ ብሎናል። በጣም እናመሰግናለን።
ውድድሩ በጣም ደስ ይላል። ሞር ያንድነትን አንድነትና የሴቶችን ጥንካሬ የሚያሳይ ነው። ያው የመሪነቴን ድርሻ እወጣለሁ ነው ዋናው አላማ። እንደምታዩት ደግሞ አሁን በዚህ ወቅት ሴቶች ናቸው ስልጣን ላይ ያሉትና በዚህ ሞራል ይሆነናል እንዴን ጥሩ ጥት ጥሩ ደረጃ ላይ እየመሩ ለሀገሪቱ ጥሩ ደረጃ ላይ ያደርሳሉ ብዬ አምናለሁ።
ውድድሩን የሚያዘጋጀው የታላቁ ሩጫ በኢትዮጵያ ስትራቴጂና ኢኖቬሽንስ ማናጀር ዳግማዊ ታማረም ውድድሩ ስኬታማ እንደነበር ተናግረዋል።
ያው አላማው ብዙ 5-6 ነገር አለው። የአትሌቲክስ አንግል አለው፣ መልእክት ማስተላለፍ አለው፣ በሩጫም ሰውን ማቀራረብ አለው፣ በሩጫው ሌሎች አትሌቶችን ማፍራት አለ። በሁሉም አንግሉ ሁሉን ያሳካ ኢቨንት ነው ብዬ ነው ማስበው። እንዲያውም ካሰብነው በላይ ድምቅ ብሏል። በተለይ ቁጥሩ መጨመሩ ከዛ ያው የኢቨንት ስኬሉንም እኛ ያሰራራችንንም አሳድገናል። ደስ ይላል። ደስ ብሎኛል። አሳክቷል ብዬ አስባለሁ። ሁሌ ጊዜ ሩጫ ስለ ሰላም፣ ስለ አንድነት ስፖርት እንደዛ ነው። በቃ ስለ መቀራረብ ከዛ ሌላ አጀንዳ የለውም። ቀደም ካልኩ የኛ አላማዎች ውጪና ሁሌ እሱ ነው የምንፈልገው ሁሌ በሰላም ሁሌ በፍቅር ሚለውን ማስተላለፍ ነው የምንፈልገው እንደሱ አስበው መጥቶ ሰው እንደሱ ተሰምቶት ደስ ብሎት እንዴት ነው የምንፈልገው የሴቶች ሲሆን ደግሞ ዛሬ ሞር የነጻነት መገለጫም ነው
የውድድሩ አንድ አካል በሆነውና በ150 ሴት አትሌቶች መካከል በተደረገው ውድድርም ያለም ዘርፍ የኋላ ኦፕሲ አብደታና ብርሃን ምህረቱ ከአንደኛ እስከ ሶስተኛ ወጥተዋል ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ ጀምሮ በሚያስተላልፈው ስርጭት ለዛሬ የዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደና
አረንስ ሳየንን ከአቀናባሪያችን ንጉሱ ታምሬ ከተተኪው የስርጭት መሐንዲስ እንዲሁም ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ ማክሰኞ ከምሽቱ ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን።
አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ደህና ደሩ።